Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የቃጠሎ መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ በላይተር ወይም ክብሪት እሳቱ በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል።
የኢትዮጵያው ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዲሬክተር አቶ ብርሃኑ አብዲ ናቸው።
በነሐሴ 28ቱ የክሊንጦ ማረሚያ ቤት የደረሰው የእሳት ቃጠሎና ጉዳት የማረሚያ ቤቱ አስተዳዳሪ አባላት በሕግ እንዲጠየቁ ኮሚሽኑ ለሕዝብ ተወካዮች ምክር ቤት የሕግና የፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ይዘናል። አቃቢ ሕግ በእነ አቶ በቀለ ገርባ ላይ ያቀረበው የድምፅ እና ከምስል ማስረጃ ዛሬም ለስምንተኛ ዙር የተገናኙት የኢህአዴግና አገር አቀፍ ፓርቲዎች ድርድር ከተሳታፊዎች በሚመረቅ ቋሚ ቡድን እንደሚመራ ከስምምነት ደረሰ ይላል ሌላ የአዲስ አበባ የደረሰን ዘገባ። በዜና መጽሔት ክፍለ ጊዜ ይቀርባል።
እነዚህንና ሌሎች የዓለም ዜናዎችን ያጠናቀረው ዜናችንም በዝርዝር ያቀርባል። በተለይም ደግሞ ትናንት ግብጽ የደረሰውን ፍንዳታ ተመለከተ የአሜሪካው የውጭ ጉዳይ ሚኒስቴር ኃላፊ ሹመታቸው መጽደቁ ዋና ዋናዎቹ ናቸው።
አድማጮች፣ አሁን የሰዓቱን የዓለም ዜና።
ነሐሴ 28 2008 ዓ.ም በቅሊንጦ ማረሚያ ቤት በደረሰ የእሳት ቃጠሎና ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያው ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የሕግ የፍትህና የአስተዳደር ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በአተት በሽታ ምክንያት ምግብ ከውጭ አይገባም በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ ቃጠለው እንደተነሳ የሚጠቅሰው ሪፖርቱ አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ እንደሞቱም ተመልክቷል። በዚህ ላይ ወደ ኋላ ላይ ዝርዝር ዘገባ ይኖረናል።
አቃቢ ሕግ በነ አቶ በቀለ ገርባ ላይ ያቀረበው የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ ይላል። አቃቢ ሕግ ተርጓሚ ተፈልጎ ማስረጃው በችሎት እንዲተረጎም ጥያቄ አቅርቧል። የተከሳሽ ጠበቆች በበኩላቸው ይህ የአቃቢ ሕግ ማስረጃ ታልፎ በቀረቡት ማስረጃዎች መሰረት ብይኑ እንዲሰጥ ጠይቀዋል። ፍርድ ቤቱ ለሚያዝያ 5 ቀን ቀጠሮ ቆርጦ ሌሎች ትዕዛዞችንም ሰጥቷል። መለስካቸው አመሀ በኋላ ዝርዝሩን ያቀርብልናል።
ትናንት እሁድ ግብጽ ውስጥ በሁለት ኦርቶዶክስ አብያተ ክርስቲያናት ቢያንስ 44 ሰዎች ለተገደሉበት የቦምብ ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቪኦኤዋ ዝላቲካ ሆክ ከዋሽንግተን ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
ለሆሳዕና በዓል ምዕመናን በታደሙባቸው አብያተ ክርስቲያናት የመጀመሪያው ቦምብ የፈነዳው ከዋና ከተማዋ ከካይሮ 100 ኪሎ ሜትር ገደማ ርቀት ላይ ባለችው ታንታ ከተማ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ነው። ቢያንስ 27 ሰዎች ገድሎ ብዙዎች ማቁሰሉን የመንግስቱ ቴሌቪዥን ዘግቧል። ቦምቡ በዋናው አዳራሽ ወንበር ስር ተጠምዶ የነበረ ነው ብሏል። ብዙም ሳይቆይ እስክንድሪያ ከተማ ቅዱስ ማርቆስ ካቴድራል በሩ ላይ ቦምብ ፈንድቶ ቢያንስ 17 ሰው ገደለ። የአይን ምስክሮች እንዳሉት ፖሊሶች አጥፍቶ ጠፊው ወደ ቤተ ክርስቲያኑ ሊገባ ሲል እንደያዙት ነው በላዩ የለበሰውን ቦምብ ያፈነዳው። የቦምብ ጥቃቶቹ ከታላላቅ የክርስትና እምነት በዓላት አንዱ በሆነው በሆሳዕና ዕለት የተፈጸሙት ሆን ተብሎ ብዙ ሰው እንዲጎዱ ታልሞ እንደሆነ ነው የተገለጸው። የግብጽ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ቴዎድሮስ በእስክንድሪያው ካቴድራል የቅዳሴ ስነ ስርዓት ላይ እንደነበሩና በቦምብ ጥቃቱ ምንም ጉዳት እንዳልደረሰባቸው የመንግስቱ ቴሌቪዥን ገልጿል። የግብጽ ፕሬዝደንት አብደልፋታህ ኤልሲሲ የቦምብ ጥቃቶቹን ተከትሎ ለ3 ወራት የሚቆይ አስቸኳይ ጊዜ አውጀዋል። ከጥቂት ሳምንታት በኋላ ግብጽን የሚጎበኙት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ እንዲህ ብለዋል።
I pray for the dead and the injured, and I am close in spirit to their families and the entire community.
ለሞቱትና ለቆሰሉት እጸልያለሁ። በመንፈስ ከቤተሰቦቻቸውና ከመላው ማህበረሰብ ጋር ነኝ። እግዚአብሔር በሰዎች ላይ ሽብርን ሁከትን ሞትን የሚዘሩትን የጦር መሳሪያ የሚያመርቱትና የሚያስተላልፉትንም ጭምር ልባቸውን እንዲቀይር እንጸልያለን።
በቅዳሴ ስነ ስርዓት ላይ በተገኙ ሲቪሎች ላይ የደረሰውን ይህን የሽብርተኛ ጥቃት ምዕራቡ ዓለም በአንድነት አውግዞታል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሽብርተኛ ጥቃቶቹን ዩናይትድ ስቴትስ አጥብቃ ታወግዛለች ብለዋል። ፕሬዝደንት ሲሲ ትክክለኛውን እርምጃ እንደሚወስዱ እተማመናለሁ ሲሉም ትራምፕ አክለዋል።
ከሶማሊያ ዋና ከተማ ሞቃዲሾ ወጣ ብሎ በሚገኝ ስፍራ ባለ አንድ ወታደራዊ ካምፕ ላይ የደረሰ የአጥፍቶ ጠፊ ፍንዳታ እስካሁን በታወቀው 7 ወታደሮችን ገድሎ ሌሎችንም እንዳቆሰለ የሶማሊያ ወታደራዊ ባለስልጣናት አስታወቁ። የወታደር የደንብ ልብስ የለበሰው አጥፍቶ ጠፊ ዛሬ ሰኞ ወደ ወታደራዊ ካምፑ ቀጥ ብሎ ሄዶ የታጠቀውን ቦምብ አፈንድቷል ሲሉ ባለስልጣናቱ ገልጠዋል። የዛሬው ጥቃት የደረሰው አዲሱ የሶማሊያው ጦር ኃይሎች ዋና አዛዥ ጀኔራል አህመድ ሞሐመድ ለ15 ሰዎች ሞት ምክንያት ከሆነውና ሞቃዲሾ ውስጥ ከደረሰው የአጥፍቶ ጠፊ ጥቃት ከተረፉ ከቀናት በኋላ መሆኑ ነው። ቀደም ብሎም አዲሱ የመከላከያ ሚኒስትር አብዱራሺድ አብዱላሂ ሞሐመድና የቀድሞ ጦር ኃይሎች አዛዥ ጀኔራል መሐመድ ኤደን በዚያው መንገድ አልፈው እንደነበር የደህንነት ኃይሎች ለአሜሪካ የሶማሊኛ አገልግሎት ክፍል አረጋግጠዋል። ከዛሬው ፍንዳታ ከሞት የተረፉት አዲሱ የጦር ኃይሎች ዋና አዛዥ መከላከያ ሚኒስትር ውስጥ ከጀኔራል ኤደን ጋር በነበረው የስልጣን ርክክብ ስነ ስርዓት እየተመለሱ እንደነበርም ተመልክቷል። ለጥቃቱ አልሻባብ ኃላፊነት ወስዷል። በሌላ የሶማሊያ ዜና ንብረትነቷ የህንድ የሆነችና በሶማሊያ የባህር ላይ ዘራፊዎች ቁጥጥር ስር የሆነችውን የንግድ መርከብ የሶማሊያ ደህንነት ኃይሎች ሌሊቱን ባካሄዱት ወታደራዊ ዘመቻ በቁጥጥር ስር መዋላቸውን ባለስልጣናት አስታወቁ። የሀቦዮ ከተማ ከንቲባ አብዱላሂ አህመድ አሊ ለአሜሪካ የሶማሊኛ ክፍል አገልግሎት በሰጡት ቃል መሰረት የደህንነት ኃይሎቹ መርከቧን ከሀቦዮ በስተደቡብ በሚገኘው የሂን ባርዋካ ወደብ ዳርቻ ላይ ከከበቡ በኋላ በቁጥጥር ስር አውለዋታል። ከንቲባው ጨምረው እንዳስታወቁት ከወር በፊት በተጠለፈችው መርከብ ውስጥ ከነበሩት 11 ሰዎች መካከል 2 ሰራተኞች ብቻ ናቸው የተገኙት። 9ኙ ምናልባትም በወራሪዎቹ ሳይወሰዱ አልቀሩም ተብሏል። ይህ በእንዲህ እንዳለ የህንድና የቻይና መርከበኞች ትናንት እሁድ በባህር ላይ ዘራፊዎች እንደተጠለፈች አንድ ጀልባ ማስለቀቃቸውም ተገልጧል።
ማዕከላዊ አፍሪካ ሪፐብሊክ ውስጥ ታጣቂ ቡድኖች ትምህርት ቤቶችን በመውረር ዝርፊያና ውድመት በመፈጸማቸው አያሌ ሺህ ተማሪዎች ትምህርታቸውን እንዳይከታተሉ መሰናከላቸው ተገልጧል። እንደ አውሮፓ አቆጣጠር ባለፈው መጋቢት ወር ማብቂያ ላይ ይፋ የሆነ አንድ ጥናታዊ ሪፖርት እንዳመለከተው ሚሊሻዎችና የተባበሩት መንግስታት የሰላም አስከባሪዎች እስከ ዛሬ ትምህርት ቤቶቹን እንደ ምሽግ እየተጠቀሙባቸው መሆናቸውን የሰብአዊ መብት ተከራካሪ ቡድን ሂዩማን ራይትስ ዎች መረጃ አግኝቷል። ማዕከላዊ አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ተጠሪ አቦይ ባክሪ ቶል ያለ ትምህርት የጠፋው ጊዜ በህፃናቱ ችሎታ ላይ አሉታዊ ተጽዕኖ ማሳደሩ አይቀርም ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
የቀድሞ ዳኛ አንቶኒዮ ስካሊያ በሞት ከተለዩ 14 ወራት በኋላ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ ሰኞ ኒል ጎርሽን ቃለ መሐላ በመፈጸም ችሎቱ እንደገና የተሟላ 9 አባላት እንደሚኖሩት አስታወቀ። አዲሱ ዳኛ በተለያዩ ስነ ስርዓቶች የሚከናወኑ 2 ህጋዊ ቃለ መሐላዎች እንደሚፈጸሙ ታውቋል። የመጀመሪያው በዋናው ዳኛ ጃን ሮበርትስ ፍርድ ቤቱ ውስጥ በግል የሚከናወን ሲሆን፣ ሌላው ደግሞ በዋይት ሀውሱ የሮዝ ጋርደን የመናፈሻ አደባባይ ፕሬዚዳንት ዶናልድ ትራምፕ ምክትላቸው ማይክ ፔንስ በተገኙበት በአቻ ዳኛው አንቶኒ ኬኔዲ ተፈጽሟል። ችሎቱ ባዶ ቦታ እንዲሞሉ የታሰቡትና የፕሬዚዳንት ትራምፕ ምርጫ የሆኑት ዳኛ ጎርሽሽ ባለፈው ሳምንት በሴኔቱ ውስጥ እጅግ ከፍተኛ ክርክር ተካሂዶ ነው በመጨረሻው 54-45 በሆነ ድምጽ ያለፉት።
በመጨረሻም የዓለም ሀያላን ዲፕሎማቶች ላለፉት 5 ዓመታት የሶሪያ ውዝግብ፣ የሰሜን ኮሪያ የኒውክሌር ግንባታ ፍላጎት፣ ሩሲያ በጎረቤትና አካባቢዋ አገሮች ላይ የምትፈጽመው አድራጎት እንደምን ሊቋጩ እንደሚችሉ መፍትሄ ሲሹ መክረማቸው ታውቋል። እነዚህ ጉዳዮች ወደ ሞስኮ ከመጓዛቸው አስቀድሞ ጣሊያን ጎራ የሚሉት ከጂ7 አቻዎቻቸው ጋር የሚገናኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰንም አሳሳቢ ጉዳይ እንደሆነባቸው እና በአዲስ መንፈስ የሚነሳ ነጥብ መሆኑንም ገልጠዋል። ሊቢያም በዚሁ በጣሊያኑ የጂ7 ጉባኤ ላይ ሌላዋ የውይይት አጀንዳ እንደምትሆን ተገልጧል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከዛሬ ሰኞ ሚያዝያ 2 2009 ዓ.ም ዝግጅታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በሰዓቱ የዓለም ዜና ጀምረናል። የዛሬ ሰኞ ሚያዝያ 2 ዝግጅት ስርጭታችንም በተለያዩ ትንታኔዎች ታጅቦ እስከ ምሽቱ 4 ሰዓት ይቀጥላል። ወደ ምሽቱ አብይ ርዕስ ከመተላለፋችን ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ እናሰማ።
የአገሬ ጀግና አፍሪካ ኩራት ጃገማ ኬሎ የበጋው መብረቅ ጠላቱን ካፈር የሚደባልቅ ከቢካ ከይካ ጃከማ ከይካ ከይካ
ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን የቅድማያቶቻችን የአባቶቻችን ባለዳ ነው። ባለዳነቱ ምንድነው? የነሱን ታሪክ ሊደግም ባለመቻሉም ብቻ ሳይሆን ታሪካቸውንም ሊያቃልቻለው።
ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለዩት ታላቁ ኢትዮጵያዊ ጀግና የሌተና ጀነራል ጃገማ ኬሎ የቀብር ስነ ስርዓት ትናንት በተፈጸመበት ወቅት ከተሰሙ ድምጾች ውስጥ ነበር መልሰን ያሰማናችሁ። ዝግጅቱ ሙሉን በሁለተኛው አጋማሽ ቆይቶ ይቀርባል። አሁን የዕለቱን አብይ ርዕስ
ቀደም ሲል በዜናው አሰምተናል። ነሐሴ 28 2008 በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰውም ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ ሲል የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የሕግ የፍትህና የአስተዳደር ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በአተት በሽታ ምክንያት ምግብ ከውጭ እንዳይገባ በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ መነሻ ቃጠሎ እንደተነሳ በሪፖርቱ ተጠቅሷል። ቃጠሎ ከደረሰ በኋላም አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ ከውጭ በጥበቃ አባላት የተኩስ እሩምታ እንደተከፈተባቸውና አስለቃስ ጭስም ከውጭ ወደ ውስጥ እንደተተኮሰባቸው ተዘርዝሯል። በተጨማሪም ለማምለጥ የሞከሩ 2 እስረኞች በጥይት ተመተው መገደላቸውን፣ ሌሎች 8 እስረኞች እንደቆሰሉም ተገልጧል። ጽዮን ግርማ ሪፖርቱን በተመለከተ የኢትዮጵያውን የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዲሬክተር አቶ ብርሃኑ አባዲን አነጋግራ ተከታዩን ዘገባ አጠናቅራለች።
የኮሚሽኑ የምርመራ ኃላፊ አቶ ብርሃኑ አባዲ ለአሜሪካ ድምጽ እንደተናገሩት አደጋው ከደረሰ በኋላ ኮሚሽኑ የምርመራ ቡድን ማቋቋሙንና የምርመራ ቡድኑም ከማረሚያ ቤቱ አስተዳደር የበላይ ኃላፊዎች እንዲሁም ከቂሊንጦ ማረሚያ ቤት አስተዳደር ኃላፊዎች፣ ከማረሚያ ቤቱ የጥበቃ ሰራተኞች፣ በቂሊንጦ ማረሚያ ቤት የነበሩ የቀጠሮ እስረኞችን፣ የእሳት አደጋ ባለሙያዎችን፣ የአዲስ አበባ ፖሊስ ኮሚሽን እና የሆስፒታል ባለሙያዎችን አነጋግሮ ሪፖርቱን እንዳጠናቀረ ገልጸዋል። በዚህም የቃጠሎ መንስኤ ምን ነበር በሚል መፈተሹን ያስረዳሉ። በምን ሁኔታ ነው አደጋው ያጋጠመው? አደጋውን ለመከላከል የተደረገው ጥረት ምን ይመስላል? በአጠቃላይ የመብት ጥሰት ነበር አልነበረም? ተጠያቂውስ ማን ነው የሚሉትን ጥያቄዎች አንስተው ባደረጉት ማጣራት የደረሱበትን ሪፖርት ይዘረዝራሉ።
የቃጠሎው መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ ላይተር ወይም ክብሪት እሳቱን በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል። ቆየት ብሎ የተለያዩ ቅሬታዎች የነበሩባቸው ቢሆንም ያው በቀጠሮ ማረፊያ ቤቱ የአተት በሽታ በመግባቱ ምክንያት የማረሚያ ቤቱ ወይም ደግሞ የቀጠሮ ማረፊያ ቤቱ ባለስልጣኖች ምግብ እንዳይገባ በመከልከላቸው ከውጭ ያንን አደጋ ለመከላከል ይህን እንደመነሻ በማድረግ ሁከት ተነስቶ አድማ ተነስቶ ታራሚዎቹ በተለይ እነዚህ በከባድ ወንጀል የተጠረጠሩት የማረሚያ ቤቱን የታራሚዎችን መለያ ልብስ በመሰብሰብ ፍራሽ፣ ብርድ ልብስ እና የመሳሰሉትን ቁሳቁሶች በመሰብሰብ እሳቱን አቃጠሉት። 12 እስረኞች ባሉበት ክፍል ከውጭ ቆልፈው እንዲቃጠሉ አደረጉ። አንዱን የቀጠሮ እስረኛ ደግሞ እንደዚሁም ለማረሚያ ቤቱ መረጃ ታስተላለፋለህ በማለት ያው ንብረት መጥተው ከገደሉት በኋላ እዛው እንዲቃጠል አደረጉት። እሳቱ እየተባባሰ በመሄዱ 3ቱንም የማረሚያ ቤቶቹ ዞኖች በእሳቱ ተቀጣጥለው 21 እስረኞች በቃጠሎ ምክንያት ህይወታቸው አልፏል።
አቶ ብርሃኑ በዚህ የቅሊንጦ ማረሚያ ቤት ቃጠሎ ጉዳይ እጃቸው አለበት በሚል የተጠረጠሩ የቃጠሎ እስረኞች በሁለት መዝገቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ መሆኑን ጠቅሼ ሪፖርቱ ከክስ መዝገቦቹ ጋር የሚያያይዘው ወይም የሚያመሳስለው ነገር እንዳለ ጠይቄያቸው ነበር። ይህ ጉዳይ በፍርድ ቤት የተያዘ በመሆኑ ምንም አስተያየት እንደማይሰጡ ገልጸው የኮሚሽኑ ሪፖርት የደረሰበት ድምዳሜ የቃጠሎ መንስኤ በከባድ ወንጀል ተጠርጥረው የታሰሩ እስረኞች በተቀጣጣይ ነገር የለኮሱት እሳት መሆኑንና ከዚህ ጎን ለጎን ደግሞ ቃጠሎ ከደረሰ በኋላ ለመከላከል በተወሰደው እርምጃ ለደረሰው ጉዳት የማረሚያ ቤት አስተዳደር አባላት በህግ እንዲጠየቁ ድምዳሜ ላይ መደረሱን ተናግረዋል።
ሁለት እስረኞች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ 8 ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። ይህንን ያደረጉ የጥበቃ አባላት በህግ መጠየቅ እንዳለባቸው ኮሚሽኑ አረጋግጧል።
በዚህ እስር ቤት ከ14 ዓመት በታች የሆኑ ታዳጊዎች ከአዋቂ ተጠርጣሪዎች ጋር በአንድ ላይ ታስረው እንደሚገኙ አቶ ብርሃኑ አያይዘው ተናግረዋል። ሪፖርቱ ከዚህ በኋላ መደረግ አለበት ያለውን ምክረ ሀሳብ ማቅረቡን ገልጸው በአጠቃላይ ምርመራ ተደርጎ ቃጠሎ ለማስነሳቱ ከሚጠየቁት የቀጠሮ እስረኞች በተጨማሪ በማረሚያ ቤቱ በእስረኞች ላይ ተኩስ የከፈቱ ጠባቂዎችና ትዕዛዙን የሰጡ ኃላፊዎችም ክስ ሊቀርብባቸው ይገባል ብለዋል።
አጠቃላይ ማረሚያ ቤቱ እሳትና የመሳሰሉት አደጋዎች ለመከላከል በሚያስችል ሁኔታ ያልተገነባ መሆኑ፣ አደጋ በሚያጋጥምበት ጊዜ ቶሎ አደጋውን ለመከላከል የሚያስችል ቁመና ያልነበረው መሆኑ፣ ይሄ እንደ አንድ አስፈጻሚ አካል ወይም መንግስት ሊያስተካክለው የሚገባና እንደ አንድ ችግር ተቀምጧል። ነገር ግን 21 እስረኞች የሞቱት በተነሳው ቃጠሎ ነው። 12 ከኋላ ጭምር ቆልፎባቸው ነው የተቃጠሉት። ሌሎቹ ደግሞ አደጋውን ለመከላከል የሚያስችል የተሟላ ሁኔታ ባለመኖሩ በጭስ ታፍነው ነው የሞቱ። ስለዚህ በአጠቃላይ መንስኤው ቃጠሎ ስለሆነ፣ ቃጠሎ ደግሞ በከፍተኛ ወንጀል ተጠርጥረው የታሰሩ ሰዎች የተቀነባበረ ስለሆነ ተጠያቂነቱ እዛ ላይ ነው የሚውለው። ነገር ግን ከውጭ ወደ ውስጥ ደግሞ ተተኩሶ 8 ሰዎች ለማምለጥ ሞክረዋል በሚል የመቁሰል አደጋ ደርሶባቸዋል። ይሄ መሆን እንዳልነበረበት በሌላ መንገድ መከላከል ይቻል እንደነበረ፣ ስለዚህ ይህንን የማቁሰል አደጋ ግን በማረፊያ ቤቱ የጥበቃ አባላት የተፈጸመ ስለሆነ ይህንን የፈጸሙና ያዘዙ ሰዎች ተጠያቂዎች እንደሆኑ ነው ምርመራው የሚያመለክተው።
ማረሚያ ቤቱ በጥብቅ ቁጥጥር ስር እንዳለ የሚገመት በመሆኑ አቀጣጣይ ነገሮቹ እንዴት ሊገቡ ቻሉ በሚል ጠይቄያቸው ነበር።
እሳት አደጋው ከመድረሱ በፊት ቀደም ብሎ የኢትዮጵያ አስተዳደር ኮሚሽን የሞኒተሪንግ ባልደረቦች የክትትል ስራ አካሄደው ነበር በማረሚያ ቤት እና የክትትል ስራ ካካሄዱ በኋላ አንዱ ካቀረቡት ሪኮመንዴሽን ውስጥ ወደ ማረሚያ ቤቶች ያልተፈቀዱ የእሳት ማቀጣጠያ ላይተር፣ ክብሪት፣ ሲጋራም አይፈቀድም፣ እንዳውም አልፎ አልፎም ሀሽሽ ሁሉ እንደሚገባ፣ ይሄ ደግሞ በእስረኞቹ ጤንነት፣ ደህንነት እና አጠቃላይ በህይወታቸው ምቹ በመሆን አንጻር ከፍተኛ አደጋ እንደሚደቅም፣ ስለዚህ ጥብቅ የሆነ ቁጥጥርና ክትትል ሊደረግ እንደሚገባ ኮሚሽኑ ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ የቀጠሮ ማረፊያ ቤት ኃላፊዎችም ሆነ የጥበቃ ሰራተኞች ይህንን ተግባራዊ ባለማድረጋቸውና ከፍተኛ ጥንቃቄና ቁጥጥር ባለማድረጋቸው ነው ተቀጣጣይ የሆኑ ነገሮች ሊዘው የቻሉ። ስለዚህ በምክረ ሀሳባችን ወይም ይህ ተቀጣጣይ ያልተፈቀደ የተከለከለ ተቀጣጣይ ነገር እንዲገባ በመደረጉና ያ አደጋ ለአደጋው ምክንያት በመሆኑ ማረፊያ ቤቱ አስተዳደርም ሆነ የጥበቃ አባላት ተጠያቂ እንደሚሆኑ በምክረ ሀሳቡ ተቀምጧል። ተጣርቶ በዚህ ስራ ላይ እጃቸው ያለባቸው ሰዎች በህግ ፊት እንዲቀርቡ ኮሚሽኑ ምክረ ሀሳብ አቅርቧል።
አቶ ብርሃኑ አያይዘው የማረሚያ ቤቱ ጠባቂዎች በእስረኞቹ ላይ ወደ ውስጥ ከተኮሷቸው ጥይቶች በተጨማሪ አስለቃሽ ጭሶችንም ወርውረው እንደነበር ተናግረዋል። አንወጣም ብለው ያስቸገሩ እስረኞች የሚወረውሩትን ሴራሚክ ለመከላከል እንደሆነ ምክንያት መቅረቡን ተናግረዋል። ኮሚሽኑ በዚህ ሪፖርት የደረሰበት አጠቃላይ መደምደሚያ በአንድ ክፍል ውስጥ ተዘግቶባቸው የነበሩ 12 እስረኞች በእሳቱ ተቃጥለውና ከስለው መገኘታቸውን፣ በአጠቃላይ 21 እስረኞች ተቃጥለውና ታፍነው ሲሞቱ ሁለቱ ጥይት ተተኩሶባቸው ህይወታቸው አልፏል ተብሏል። ይህ ሪፖርት ነገ ለህዝብ ተወካዮች ምክር ቤት በይፋ እንደሚቀርብና ውሳኔ እንደሚሰጥበት ታውቋል።
ተከታዩም እዚያው አዲስ አበባ ያቆየናል። አድማጮች፣ በአቃቤ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም ለስምንተኛ ዙር የተገናኙት ኢህአዴግና አገር አቀፍ ፓርቲዎች ድርድሩ ከተሳታፊዎች በሚመረጥ ቋሚ ቡድን እንደሚመራ ከስምምነት ደረሱ ይላል። መለስካቸው አመሃ ዝርዝሩን ይዟል።
ገዢው ፓርቲና አገር አቀፍ ተቃዋሚ ፓርቲዎች የዛሬውን የቅድመ ድርድር ውይይት የጀመሩት ከ11 ቀናት በፊት ካቆሙበት ጉዳይ በመነሳት ነው። መጋቢት 20 በተካሄደው በዚያ ውይይት ነበር ኢህአዴግ ድርድሩ በማን ይመራ በሚለው ጉዳይ ላይ የመጨረሻ አቋሙን የገለጸው። ድርድሩ በራሳቸው በተሳታፊ ፓርቲዎች መመራት እንዳለበት፣ ገለልተኛና ሶስተኛ ወገንም እንደማያስፈልግ ነበር በኢህአዴግ ተደራዳሪዎች የተብራራው። በዚህ ጉዳይ ላይ ያልተስማሙት ራሳቸውን ስድስቱ በማለት የሚጠሩት ፓርቲዎችም በቅድመ ድርድር ውይይቱ መቀጠል አለመቀጠላቸውን በስራ አስፈጻሚ ደረጃ ከሚያደርጉት ስብሰባ በኋላ እንደሚያሳውቁ ገልጸው ነበር። መያድ፣ ኢዴፓ፣ ሰማያዊ፣ መኢዴፓ፣ ኢራፓና መኢባፓ ናቸው ፓርቲዎቹ። ከስድስቱ መካከል ሰማያዊ ፓርቲ ቅድመ ድርድር ውይይቱን ማቋረጡን ማስታወቁ ይታወሳል። በዛሬው ስብሰባም አልተገኘም። ሌሎቹ አምስት ፓርቲዎች ግን አቋማቸውን ማሻሻላቸውን ዛሬ ለገዢው ኢህአዴግና ለሌሎች ተቃዋሚ ፓርቲዎች ገልጸዋል። አሁንም ቢሆን ገለልተኛ አደራዳሪ መኖሩን እንደሚፈልጉና ይህ አቋማቸው በልዩነት እንዲያዝላቸው ፓርቲዎቹ አስታውቀዋል። ለሂደቱ መቀጠል ሲባል ግን ድርድሩ በራሳቸው በፓርቲዎቹ ይመራ የሚለውን አቋም ከማስተካከያ ጋር እንደሚቀበሉት አስረድተዋል። የነዚህ ፓርቲዎች ማስተካከያ ድርድሩ በሁሉም ፓርቲዎች በዙርና በየተራ ከመመራ ይልቅ ከፓርቲዎቹ የሚመረጥ ቋሚ አደራዳሪ እንዲኖር የሚጠይቅ ነው። ይህንን ማብራሪያ በማስቀደምም ነው አምስቱ ፓርቲዎች የዛሬውን ውይይት የተቀላቀሉት። በዚህ መንገድ አቋማቸውን ያሻሻሉበትን ምክንያት ካብራሩት አንዱ የመኢአድ ተቀዳሚ ምክትል ፕሬዝዳንት አቶ አሰፋ ሀብተወልድ ናቸው።
ይህ ድርድራችን የህዝብ አጀንዳ ነው ብለን እናምናለን። በፓርቲያችን ደረጃ ብቻ እንኳ ብናይ ብዙ አባላት ታስረውብናል። ትንሿ የእንቅስቃሴ ምህዳር በአስቸኳይ ጊዜያት ተገድባ አንዳች የፖለቲካ ስራ ማከናወን አልቻልንም። በዚህና በእጅግ ብዙ ምክንያቶች ድርድሩ ያለ አንዳች ቅድመ ሁኔታ የሚመለከታቸውን ሁሉ አካቶ ወደ ዋናው አጀንዳ ገብተን መፍትሄዎች እንዲፋጠኑ የጋራ እድላችን በሆነች በአንዲት የጋራ ሀገራችን በኢትዮጵያ ስም በአክብሮት እንጠይቃለን።
አምስቱ ፓርቲዎች የወሰዱት አቋም ሰጥቶ መቀበልን እንደሚያመለክት የተናገሩት መድረኩን የመሩት የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው።
ባለፈው በተነጋገርነው መሰረት ተነጋግራችሁ በመምጣታችሁ ምስጋና ማቅረብ እንፈልጋለን። በጣም ጥሩ አቋም ነው ብለን እንወስዳለን። በሰጥቶ መቀበሉ ኢህአዴግ ብዙ ነገር እየተውን ነው የመጣ ነው፣ እናንተም አንድ ነገር መተዋችሁ ጥሩ ነው የሚል ሀሳብ አለን።
እናም ላለፉት ሳምንታት ሲያከራክር የቆየው የድርድርና ክርክር አመራር የተሰኘው ክፍል ዛሬ ተቋጭቷል። ይህ ርዕስ የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው የቅድመ ድርድር ሰነድ ላይ ከሰፈሩት አንዱ ነው። የድርድሩን መሪዎች ተግባርና ኃላፊነት፣ የታዛቢዎችን ሚና፣ ስነ ምግባርንና ዲሲፕሊንን በመሳሰሉ በሰነዱ በሰፈሩ ተጨማሪ ርዕሶች ላይም ውይይት ተደርጓል፣ ከመግባባትም ተደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ማረሚያ ግናለን። በመግቢያችን አድማጮች፣ አቃቢ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን ድምፅ ከምስል ማስረጃ የሚመለከተው ተከታዩ ዘገባችን ነው። እስክንድር ያቀረበው ድርድሩ ከፓርቲዎች ውጭ በሆነ ገለልተኛ አደራዳሪ እንዲመራ አጥብቀው ከጠየቁ ስድስቱ ፓርቲዎች አምስቱ ልዩነታቸውን እንደያዙ ሀሳባቸውን በማሻሻላቸው ነው ከስምምነቱ የተደረሰው የሚል ነው። ይህ በመሆኑም ባለፈው ሳምንታት ሲያጨቃጭቅ ከቆየው ዋነኛ ርዕስ መቋጫ አግኝቷል። እስክንድር እናመሰግናለን። ወደ ተከታዩ አመራለሁ። አቃቢ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታውቋል። አቃቢ ሕግ ተርጓሚ ተፈልጎ ማስረጃው በችሎት ላይ እንዲተረጎምም ጥያቄ አቅርበዋል። የተከሳሽ ጠበቆች ይህ የአቃቢ ሕግ ማስረጃ ታልፎ በቀረቡት ማስረጃዎች መሰረት ብይኑ እንዲሰጥ ጠይቋል። ፍርድ ቤቱ ለሚያዝያ አምስት ቀጠሮ ቆርጦም ሌሎች ትእዛዞችንም ሰጥቷል። ይለናል አሁን መለስካቸው አመሃ።
አቃቢ ሕግ አራት ከፍተኛ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ማለትም አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ ከቀረባቸው ማስረጃዎች መካከል በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ ያቀረባቸው የድምፅ ከምስል ማስረጃዎች ዛሬም ይዘታቸው በፍርድ ቤት የሥራ ቋንቋ እንዳልተተረጎመ ታውቋል። እነዚህን ማስረጃዎች ተርጉሞ እንዲያቀርብ በተደጋጋሚ ትዕዛዝ የተሰጠው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጋቢት 29 ቀን 2009 ዓ.ም ለፍርድ ቤቱ በጻፈው ደብዳቤ በተለያዩ ምክንያቶች ሲዲዎቹን ለመተርጎም ስላልቻለ ሌሎች አማራጮችን እንዲጠቀሙ ማስታወቁን፣ ከእነዚህም አማራጮች መካከል ሕጋዊ ፈቃድ ያላቸው ተርጓሚዎች እንደሆኑ መጠቆሙንና ምክረ ሐሳብ መስጠቱን ፍርድ ቤቱ አስታውቋል። ፍርድ ቤቱ በጉዳዩ ላይ ያለውን ሐሳብ እንዲሰጥም ለአቃቤ ሕግ እድል ሰጥቷል። አቃቤ ሕግ በበኩሉ ተደጋጋሚ ትዕዛዝ ፍርድ ቤቱ ቢሰጥም እንዳልተፈጸመ አስታውሶ ተርጓሚ ተፈልጎ ማስረጃዎቹ በችሎት እየታዩና እየተሰሙ እንዲተረጎሙ ጠይቋል። የተከሳሽ ጠበቆች ይህን የአቃቤ ሕግ ጥያቄ ተቃውመዋል። እነዚህ ማስረጃዎች ተተርጎሞ መቅረብ የነበረባቸው ገና ከመጀመሪያው ክሱ ሳይጀመር እንደሆነ ያስታወሱት ጠበቆች ሦስተኛ ወገን በዚህ ጉዳይ ገብቶ እንዲያጓትተው አያስፈልግም ብለዋል። አቃቢ ሕግ ሌላ ዕድል ተሰጥቶትም ክርክር ከተጀመረ በኋላ ማስረጃዎቹን በፍርድ ቤቱ የሥራ ቋንቋ አስተርጉሞ አላቀረበም። በዚህም ረዥም ጊዜ አልፏል ሲሉ አስረድተዋል። ይህ ሁሉ ሂደት የደንበኞቻቸውን ፍትሕ በፍጥነት የማግኘት መብታቸውን በእጅጉ እንዳጠበበው የገለጹት ጠበቆች አሁንም ፍርድ ቤቱ ይህን ማስረጃ አልፎና አቃቢ ሕግ ያቀረበውን ጥያቄ ውድቅ አድርጎ በሌሎች ቀደም ሲል ባቀረባቸው ማስረጃዎች መሠረት ብይን እንዲሰጥ አመልክተዋል። ፍርድ ቤቱ ጥቂት ተከሳሾች ሐሳባቸውን እንዲገልጹ እድል ሰጥቷቸዋል። በዚህም መሠረት አቶ በቀለ ገርባ የአቃቢ ሕግ ድርጊት ነው ያሉትን ንጹሐንን በእስር ቤት አጉሮ በስቃያቸው እንደ መደሰት አድርጌ እቆጥረዋለሁ ሲሉ ገልጸውታል። የሀገራችን የፍርድ ሂደት ያሳፍራል ያሉት አቶ በቀለ እስካሁን በቀረቡት ማስረጃዎች ተመስርቶ ፍርድ ቤቱ ብይን እንዲሰጥ ጠይቀዋል። ሌላው ተከሳሽ አቶ ወደጀኔ ጣፋም ፍርድ ቤት የአቃቢ ሕግን ማስረጃ የማሰባሰብ ሥራ እንዲያከናውን የሚያቋቁም የሕግ ድንጋጌ አለ ሲሉ ከጠየቁ በኋላ አቃቢ ሕግ ክስ ሲመሰርት ሕግን ብቻ መሠረት በማድረግ በቅንነት እንዲያደርገው ጠይቀዋል። እንደ ተቋም አቃቢ ሕግ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማስጠበቅ ግዴታም አለበት ብለዋል። አቃቢ ሕግ ለቀረቡበት አቤቱታዎች መልስ ሰጥቷል። አቃቤ ሕግ አስቀድመን ያቀረብነውን ማስረጃ እናስተርጉም ነው ያለው እንጂ ማስረጃ ለማሰባሰብ ጥያቄ አላቀረብንም ብሏል። አቃቤ ሕግ የተከሰስንበትን ጉዳይ ሳያውቅ ነው የከሰሰን የሚለውም ትክክል አይደለም ካለ በኋላ ተገቢውን እውቀት ይዘን ነው ክሳችን የመሰረት ነው ሲል መልሰዋል። በአቃቤ ሕግ በኩል ቸልተኝነት እንደሌለ ገልጾም ይህን ማስረጃ ፍርድ ቤቱ እንዳያልፍበት ጠይቋል። ስለሆነም ማስረጃዎቹ ቀርበው በባለሙያ በችሎት ላይ እንዲተረጎሙ አመልክቷል። አቃቤ ሕግ ሥራውን ሕጉ በሚያዘው መሠረት አስቀድሞ ማስተርጎም አለበት ለሚለውም ቅሬታ ትርጉሙን ከክስ በኋላም ሊያሰራ ሕግ እንደሚፈቅድለት ተከራክሯል። ይህን በተመለከተ ሕጉ ምን እንደሚል እንደ ባለሙያ ከተከሳሽ ጠበቆች አንዱን አቶ አምሃ መኮንኑን ጠይቄያቸው ነበረ። በሕጉ መሠረት የሰነድ ማስረጃዎች ከክሱ በፊት መቅረብ አለባቸው ነው የሚሉት።
አቃቤ ሕግ በተለይ የሰው ማስረጃን ከክስ በፊት አስተርጉሞ ወይም በራሱ ቋንቋ አስተርጉሞ እንዲያቀርብ አይጠበቅም። ምክንያቱም መስቀለኛ ጥያቄ መጠየቅ ስላለበትም የሰው ምስክርን በተመለከተ በትክክል ነው። ፍርድ ክስ ከቀረበ በኋላ ፍርድ ቤቱ አስተርጓሚ መድቦ ወደ ፍርድ ቤቱ የስራ ቋንቋ የሚተረገሙ ነው። ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው የአቃቤ ሕግ ክርክር በእኛ በኩል ተቀባይነት ያለው ትክክለኛ ነው ብለን አናምንም። በእርግጥ በፍርድ ቤቱ በዚህ ላይ የሰጠው ነገር የለም ያለው ነገር የለም። ግን ከሙያ አንጻር በእኔ በኩል የቪዚት ሰነድን ፍርድ ቤት አስተርጓሚ መድበው ሊያሰማ ይችላል የሚለው አቃቤ ሕግ ክርክር ተገቢ ነው፣ ትክክለኛ ነው የሚል ነገር የለኝም። መሆን ያለበት እንደ ማንኛውም ሰነድ አስቀድሞ ክሱ ሲመሰረት በፍርድ ቤቱ የስራ ቋንቋ ተተርጉሞ ትርጉሙ ከመዝገቡ ጋር ተያይዞ መቅረብ ነበረበት ነው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሁለቱን ወገን ክርክር ከመረመረ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ በአካል ቀርበው የትርጉም ስራው በትዕዛዙ መሰረት ለምን እንዳልተከናወነ እንዲያስረዱ አብረዋቸውም ሁለት ባለሙያዎች ይዘው እንዲመጡ የሚተረጎሙት ሲዲዎች ቀድመው ለኮርፖሬሽኑ እንዲላኩ ትዕዛዝ ሰጥቶ ለሚያዝያ 5 ቀን 2009 ዓ.ም ተለዋጅ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለምሽቱ የተመረጠው የመጨረሻ የዘገባ ርዕስ እንሆ። በሩዋንዳ የተፈጸመው ፍጅት 23ኛ ዓመት ታስቦ ሰንብቷል። ከኪጋሊ ሩዋንዳ የተላከውን የዘጋቢ ሐማዳ ኤልራሳም ዘገባን አዳነች ፍሳዬ ታቀርባለች።
እያንዳንዱ የሀገሪቱ ሕዝብ በፍጅቱ ወቅት የሞቱበትን ሰዎች እንዲያስብ የሩዋንዳ መንግስት በየአመቱ የመታሰቢያውን ወቅት ያዘጋጃል። እንደ አውሮፓ አቆጣጠር በ1994 ዓ.ም ከ23 ዓመታት በፊት ማለት ነው፣ ሩዋንዳ ውስጥ ለ100 ቀናት ያህል አብዛኞቹ ቱሲዎችና ለዘብተኛ ሁቲዎች በተፈጁበት ወቅት በ800,000 የሚገመቱ ሰዎች አልቀዋል።
I wanted to start with the words of the young people who were singing just now. They asked, "How did we get here?" I think you have heard.
አሁን እየዘመሩ ያሉት ወጣቶች ካሉት ለመጀመር እፈልጋለሁ። እንዴት እዚህ ላይ ልንደርስ ቻልን የሚል ጥያቄ ነው ያቀረቡት። ይህን የሰማን ይመስለኛል። እንዴት እዚህ ደረስን የሚለው ጥያቄ አሁን ሊመለስ የሚችል አይደለም፣ ወይም ባጭር ጊዜ የሚመለስ አይደለም። ይሁንና ውሎ አድሮ መመለስ ያለብን ጥያቄ ነው።
ከፍጅቱ ወዲህ አንድ ትውልድ ፈልቋል። በፍጅቱ ያለፉ ሰዎች ወጣቶች ለሙታኑ ተገቢ አክብሮት አያሳዩም በማለት ያማርራሉ። በመታሰቢያ ቦታዎች ላይ በተንቀሳቃሽ ስልክ የራሳቸውን ምስል የማንሳቱ ተግባር አጨቃጫቂ ሆኗል። ወጣቶቹ በበኩላቸው የፍጅቱም ሆነ የመታሰቢያው ስነ ስርዓት አይሰማቸውም ማለት እንዳልሆነ ይገልጻሉ። ካማንዚ የተባለው ወጣት ያብራራል።
A lot of people have suffered during the genocide and in different ways and it has affected their life very much.
በፍጅቱ ወቅት ብዙ ሰዎች በተለያየ መልኩ ተሰቃይተዋል። ህይወታቸውን እጅግ ጉርቷል። ስለሆነም በአካባቢያቸውና ከቤተሰቦች ጋር ስትሆን፣ ጓደኞች ሲሆኑ፣ አብረው ከሚሰሩት ጋር ስትሆን ምን እንደምታደርግና ምን እንደምትላቸው ይጠፋሃል። ይሁንና እዛ መገኘት ይኖርብሃል። ተስፋ የምትሰጣቸው ቀጣዩ ትውልድ ሆነ እዚያ መገኘት ይኖርብሃል።
ፕሬዚደንት ፖል ካጋሜ በበኩላቸው በሀገሪቱ አንድነትና እርቅ የማውረዱ ጉዳይ የወደፊት ትውልዱም ጭምር የመላ ሩዋንዳውያን ስራ ነው ሲሉ አስገንዝበዋል።
አድማጮች፣ አሁን የእናንተ ድምጾች የሚሰሙበት ነው። በኢሜይል የደረሱን እናስቀድማለን። ሰዓት ከኖረንም ወደ ኋላ ላይ በድምጽ የደረሱን እናስከትላለን። ሰላም፣ የአሜሪካ ድምጽ የአማርኛው ክፍለ ጊዜ አዘጋጆች ሲሉ ፈለቀ ገበያው የተባሉ አድማጫችን ናቸው በኢሜይል መልእክታቸው የሚደረደሩት። የአህያ ስጋ ኢትዮጵያ ውስጥ ታርዶ ወደ ቻይና ሊላክ ነው የሚባለውን አስመልክቶ ከብፁዕ አባታችን አቡነ ፋኑኤል ጋር ያደረጋችሁትን ውይይት አድምጫለሁ። አባታችን እንዳሉት ምናልባትም መንግስት የውጭ ምንዛሬ ከማግኘት አንጻር አይቶት፣ ነገር ግን በባህላችን ላይ የሚያሳድረውን ጉዳት ካለመገንዘብ ሊሆን ስለሚችል ይህ ውሳኔ እንዲቀለበስ መንግስትን መጠየቅ ይኖርብናል ይላሉ።
ዛሬ አህያ ከታረደ ነገስ? የሚያርደው ቻይና፣ የሚበላው ቻይና፣ ስራ እስከፈጠረልንና የውጭ ምንዛሬ እስካገኘልን ወይም እስካስገኘልን ድረስ ምን ቸገረን ተብሎ የሚተው ነገር አይደለም። በእርግጥ ቻይና አገራችን ውስጥ ብዙ ፕሮጀክቶችን ሰርታለች፣ ግን የባህል እሴታችን የዚያ ክፍያ መሆን አይገባውም። ብዙ ተቃውሞ የገጠመው መንግሥት ይህንን ፈቅዶ ሌላ የሕዝብ ቁጣ ባይቀሰቅስ ጥሩ ነው ላለሁ። ይዘውትር አድማጫችሁ አቶ ፈለቀ ገበያው ነኝ ሲሉ አስተያየታቸውን ቋጭተዋል።
የሰራም ጎበዙ ያልሰራም ሰነፉ እኩል ነው መንገዱ ለሞት ሲሰለፉ። ጥላሁን ገሰሰ በድምፁ ጃጋማ ኬሎ በብረቱ ሁሌም አይለዩንም ሲሉ አጭር የኢሜል መልእክት ያደረሱን ደግሞ የዘውትር አድማጫችን አቶ ተድላ አስፋው ናቸው ከኒውዮርክ።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንዲህ ወቅታዊ ነገር ስትሰሙ ወይም ሲያጋጥማችሁ ላኩልን። በተጨባጭ በስርጭታችን በተሰሙ ዝግጅቶችም ይዘቱን፣ ቅርጹን፣ አቀራረቡን በዛ ላይ ያተኮረ መረጃ ካለ ከአስተያየታችሁ ጋር እንዲደርሰን በትህትና እንጠይቃለን። ደውሉ፣ ጣፉ፣ ተሳተፉ።
እናመሰግናለን። አዲሱ ለዜማውም ሆነ በድምፅ ለሚሰሙት አስተያየቶች ለጊዜው ጊዜ በቃን አይመስልም። ወደ ኋላ ላይ እንዳመችነቱ እናቀርባለን። ወደ ቀዳሚው ዝግጅት እንሻገር። የታላቁ ኢትዮጵያዊ ጀግና የሌተና ጀኔራል ጃጋማ ኬሎ የቀብር ስነ ስርዓት ትናንት በመንበረ ጸባዖት ቅድስተ ስላሴ ካቴድራል ተፈጸመ ይላል ተከታዩ ቅንብር። በመቅደሚያው ይህ ትውልድ እርሳቸውን የመሳሰሉ ጀግኖች ባለዕዳ ነው ብለዋል። በቀብር ስነ ስርዓቱ ላይ የተገኙ አስተያየት ሰጪዎች እስክንድር ፍሬው ነው የተከታተለው።
አርበኞች በፉከራ ሸኙአቸው ቦን የተሞልተው አስተዋጽኦአቸው ኢትዮጵያ ታላቁን ጀነራል አይበገሬውን የፋሽስቶች አለቃ በደመቀ ስነ ስርዓት ሸኘች። አፍስ ከገደቡ በዘመናዊ መሳሪያ ታጥቆ የመጣው የፋሽስት ጣሊያን ጦር ኢትዮጵያን በያዘበት አገር በወረረበት በዚያ ሰዓት ልምድ ላላቸው እድሜያቸው ለአቅመ ውትድርና ለደረሰ ታጋዮች እንኳን ተራራክሎ በሚታይበት በዚያ ወቅት ከወደ ምራብ ሽዋይ ሰማ የነበረው የ15 ዓመት ታዳጊ ድፍረት ሌላውን የሚያነቃቃ ነበር። ከባላባት የተወለደው በግል ኑሮውም ምንም ያልጎደለበት ይህ ታዳጊ ከትውልድ አካባቢው ጀምሮ እስከሌሎች ያገሪቱ ክፍሎች ለጣሊያኖች የጎኑ ጋት ሆነ። ከመንግስትም ሆነ ከሌላው ወገን ለዚህ ሀገር የመከላከል ተግባር ጥሪ ያልተደረገለት በውትድርና ተቀጥሮ ደሞዝ የማይቆረጥለት ጃጋማ ኬሎ 5 አመቱን እንዲሁ በትግል አሳለፈ። ታሪኩን በቅርብ የሚያውቁት ጀነራል ዋሲሁን ንጋቱ ጃጋማ ጣሊያኖች ሊማርኳቸው ያልቻሉ ልዩ ጀግና እንደነበሩ ይናገራሉ።
5ቱን ማመት አንድ ቀን ቤት ውስጥ እንጨላውቅም ውጭ ነው። ሁለት ወንድማማቾችና አንድ ሌንሳ የምትባል እታቸዋለች። ባሏቸውን ፈታ ከወለጋ አሳቸው ጋር አራይ ዘመተች። ሌላ ጀግና ሌንሳ ነበር።
አብራ ባርበኝነት የተሰማራች
ባሏን ፈታ ከወለጋና ልጅ አልቸው አሉ ዮሴፍ የሚባልና ከተማረኩማ ሞትኩ ማለት ነው። ትምህርት ይሆናል እና 5ቱን አመት አርበኝነት ስንቆይ አንድም ቀን ቤት አላደርኩም ያሉት ይመጣል እዚህ አለ እየተባለ እሳቸው ጫካ ውስጥ በመናምን ስለሚያድሩ
በውስጥ አርበኛዋ በወይዘሮ ሸዋረገርገርሌ መረጃ ሰጭነት በአዲስ ዓለም መሽጎ በነበረው ጠላት ላይ የፈጸሙት ጀብዱ በመሳሌነት ከሚጠቀሱ የጃጋማ የጦር ሜዳ ውሎች መካከል ነው። ጀነራል ዋሲሁን ይቀጥላሉ።
እዛ ሄደው የመሽገውን ጠላት 70 ገለው 80 ማርከው 3500 መሰረም ይሄ ልዩ ያረጋቸዋል። ማድረግ እኛ ዘመናዊ ትምህርት የተማርነው እንኳን የጦር ሰዎች ማድረግ የማንችለው ነው። በዚህ አይነት ጃገማን ልዩ ያረጋቸዋል። በእውነት ለማመን ያስቸግራል። እና 80ውን አስፈቱ፣ 40ውን ይዘው ሄዱ። ከእሳቸው አርበኞች ጋር ቀላቀሏቸው። አራቱ ግን ነገ ጣሊያን መጥቶ ስለሚመጣ ምንም አታድነንም ብሎ ተመለሱ። ጣሊያን በነጋታው ደግሞ ቦታውን ይዛል። ጀግኖቹ ሄደዋል፣ እናንተም ልትመለሱ መጡ ብለው እነሱም መጡ። 40ዎቹም ሰዎች እንደጨረሷቸው ይሄ ሁሉም ምራክል ነው።
ጃጋማ እንደዚህ አይነት ጀግንነቶችን የፈጸሙት በርካታ የጣሊያን የጦር መሪዎችን የማረኩት ገና 20 ዓመት እንኳን ሳይሞላቸው ነው። ከደጃዝማች ገረሱ ዱኪና ከራስ መስፍን ስለሽ ጋር አብረው እንደዘመቱም ታሪካቸው ያስረዳል። ከፋሺስት ጣሊያን ጋር የነበረው ጦርነት በድል ከተጠናቀቀ በኋላም የጃጋማ አስተዋጽኦ አላበቃም። አገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት አገልግለዋል። ይህንኑ ተከትሎም ነው የሌተናል ጀነራልነት ማዕረግ ያገኙት። በርካታ የክብር ሽልማቶችም አግኝተዋል። የኢትዮጵያ ክብር ኮከብ ኒሻን፣ የዳግማዊ ምኒልክ ኒሻን፣ የኢትዮጵያ ጀግኖች አርበኞች ኒሻን ደግሞ ከተሸለሟቸው መካከል ናቸው። እናም እኚህ ጀግና ናቸው ትናንት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በደመቀ ሁኔታ የተሸኙት። በሥነ ሥርዓቱ ላይ ከተገኙት አንዱ የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለአሜሪካ ድምጽ ሲያስረዱ ጃጋማ ለሕዝብ ያላቸውን ፍቅርና ፈቃደኝነት አድንቀዋል።
ታላቅ ኢትዮጵያዊ ጀግና ነበሩ።
እሳቸውን ሲያስቡ ወደ አይምሮ የሚመጣው ነገር ምንድን ነው? ከዚህ ጀግንነታቸው አንጻር
ወይ እንግዲህ እሳቸውን ፈቃደኝነታቸው፣ ለመስራት ያላቸው፣ ለሕዝብ ያላቸው ፍቅርና ታማኝነት የትልቅ ነገር ነው።
የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የመጀመሪያዋ ሴት ፕሬዝዳንትና ያሁኗ የክብር ፕሬዝዳንት እንደዚሁም የዩኒቨርሲቲ መምህርት ሙሉ ሰለሞን ጃጋማን ለመግለጽ ስነ ግጥምን መርጠዋል።
የአገሬ ጀግና የአፍሪካ ኩራት ጃጋማ ኬሎ የበጋው መብረቅ ጠላቱን ካፈር የሚደባልቅ ከቢካ ከይካ ጃከማ ከይካ ከይካ ከይ ሙጠዱ ሂንድሎሚ ሙጠዱ ከይ ሂንደደቢን ከይ እንዱይን ከይ ሙጠን ሙጠዱ ከይ ሙንዱይን ጎስንዱ ጎተ ኦሮሚያ ለንጨ ኢትዮጵያ ለንጨ ኦሮሚያ ከይካ ቡጥ ከይካ ከይካ ተተተተተተተተተ
ወይዘሮ ሙሉ ለአሜሪካ ድምጽ ሲናገሩም የጃጋማ የጦርነት ውሎ በደፍረት የተሞላ እንደነበር አብራርተዋል።
እሳቸው በጣም ታክቲፉልም ነበሩ። ለየት ይላል ድፍረታቸው፣ ልጅነታቸው። በጣም ልጅ ነበሩ ሲጀምሩ
15 አመታቸው።
አዎ፣ በዛ እድሜ ማመን የሚያቅትህ ማስተባበር፣ ግሩፓቸውን የመምራት አቅም ከፍተኛ ትምህርት ሳይኖራቸው በጣም ብዙ ተከታይ ነበራቸው። የሚመሯቸው ሰዎችም ታማኝ ነበሩ። የሚመሯቸውንም ሲያስተባብሩ የሚደርስባቸው አልነበረም። ከዚህ በላይ ድፍረታቸው ከፍተኛ ነበር። ደግሞ እድለኛ ናቸው። እሳት ውስጥም ገብተው ይወጣሉ፣ መድፍ ውስጥ ገብተው ይወጣሉ። ከባድ ቃጠሎ ውስጥ ደፍረው ይገባሉ፣ ግን አይሞቱም። የሚደንቀው ነገር እሱ ነው። አንዳንዴ ቅድም ቄሱ ሲናገሩ እግዚአብሔር ካልፈቀደ ሰው መጥፎ ነገርም ጥሩ ነገርም አይሆንም ያሉት አንዳንዴ የተሰጣቸው ጸጋ ነው ብሎ የውስጥ ጥንካሬ፣ በራስ መተማመን ለየት ያለ ነገር ነው። ለዚህ ነው መጽሐፋቸው ላይም የበጋው መብረቅ የተባለው
የመጽሐፉ ርዕስ።
እኔም ሁልጊዜ ስሰማ የነበረው ነው እና ዝናብ ባለበት ነው መብረቅ የምንሰማው። እሳቸው ግን ምንም የለም በተባለበት ቦታ መብረቅ ጥለው አስደንግጠው ታምር ሰርተው ስለሚወጡ ነው የበጋው መብረቅ የተባሉት።
የአሁኑ ትውልድ ጃጋማን የመሳሰሉ ጀግኖች ውለታ አለበት ሲሉም ወይዘሮ ሙሉ ተናግረዋል። ዛሬ ንጹህ አየር የምንተነፍሰው ለአገር ቅድሚያ የሰጡ ጃጋማን የመሳሰሉ ጀግኖች በሰሩት ስራ መሆኑንም ወይዘሮ ሙሉ አብራርተዋል። በቀብር ስነ ስርዓቱ ላይ የተገኙ ሌሎች አስተያየት ሰጪዎችም ይህንኑ ሀሳብ አጠናክረዋል። በግል ስራ ላይ የተሰማራው ወጣት ዋሲሁን አምሳሉ ከነዚህ አንዱ ነው።
ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን የቅድመ አያቶቻችን የአባቶቻችን ባለዳ ነው። ባለዳነቱ ምንድን ነው? የእነሱን ታሪክ ሊደግም ባለመቻሉ ብቻ ሳይሆን ታሪካቸውንም ሊያውቅ አልቻለም። እዚህ 4 ኪሎ ፊት ለፊታችን የሚገኘው የአርበኞች ሀውልት የድል መታሰቢያ ሀውልትን ብትጠይቀው የማያውቀው ትውልድ ብዙ ነው። ክቡር ሌፍትናንት ጀነራል ጃጋማ ኬሎ ይሄ ሀውልት ከተከለላቸው ታላላቅ ኢትዮጵያን አርበኞች አንዱ ናቸው። ቀኑ የታሰበው ያን ነው። በአምስቱ ዓመታት የጣሊያን የሁለተኛ ጊዜ ወረራ ማለት በንጉሥ ኃይለሥላሴ ጊዜ ከ1928 ከ1933 የቆዩበት የጣሊያን የሁለተኛ ጊዜ ወረራ እኒህን የመሰሉ በላይ ዘለቀን ሌፍትናንት ጀነራል ክቡር ጃጋማ ኬሎ
በጣሊያን የሁለተኛ ወረራ ወቅት ከፍተኛ አስተዋጽኦ ያደረጉ ጀግኖችን ለማሰብ ነው የአራት ኪሎ ሀውልት የተሰራው እያልከኝ ነው።
ይህን እኔ ማወቅ አደራ አለ ያለበት ትውልድ ነው። 4 ኪሎ አውት ለምን የተተከለው? 6 ኪሎ የሰማታ ሁለት የካ 12 የተተከለው ለምንድን ነው? አድዋ 1888 ለምንድን ነው የሚከበረው ብለ ይሄ ትውልድ ስጠይቀው ብዙ ጊዜ ጥናቶች ሲደረጉ በተለያዩ አጋጣሚዎች ይሄ ትውልድ አያውቅም።
ባለፈው ሳምንት አርብ መጋቢት 28 2009 ነው ሌተናል ጀነራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት። ጀነራል ጃጋማ ባለትዳርና የስድስት ልጆች አባት ነበሩ። የህዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳና የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ እንደዚሁም ሌሎች እንግዶች በቀብር ስነ ስርዓታቸው ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሁለተኛው አጋማሽ መጀመሪያ ቀዳሚ ሰዓት ትንሽ ገፋ አድርገናል። ሰለሞን ክፍል የሚያዘጋጀው ስፖርት ይሆናል።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና በፓሪስ ማራቶን ኬንያውያን ባልና ሚስት አሸንፈዋል። የኬንያ አትሌቶች በሁለቱም ጾታ ከአንደኛ እስከ ሦስተኛ ያለውንም ስፍራ ተከታትለው በመግባት የበላይነታቸውን አስመስክረዋል። በሮተርዳም ማራቶን የወንዶቹን ኬንያዊ ማሪየስ ኪሙታይ፣ የሴቶቹን ኢትዮጵያዊቷ መስከረም አሰፋ አሸንፈዋል። ማራቶን ትላንት በሃኖቨር ጀርመንም ተሩጧል። በዚያም በወንዶቹ ኬንያዊው አላን ኪፕሮኖ፣ በሴቶቹ ኢትዮጵያዊቷ ፋጤ ቶላ ቀድመው ገብተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። ኬንያውያኑ ባልና ሚስት በየጾታቸው ሮጠው በአንደኝነት ያጠናቀቁበትን የትላንቱን የፓሪስ ማራቶን ዜና አላስቀድም። በፓሪሱ የሽናይደር ኤሌክትሪክ ማራቶን በሴቶቹ ድል የተጎናጸፈችው ፑሪቲ ሪዮኖ ሪፖ በ2:20:35 ያጠናቀቀችው የኮርሱንም ሬኮርድ ሰብራ ነው። ባለቤቷ ፖል ኖሊያንጋታ በ2:06:10 ገብቷል። በዚህ ውድድር በማሸነፊ በጣም ትደስቻለሁ ያለችው ሪዮኖ ሪፖ ከራሷ የግል ፈጣን ጊዜ ላይ 4 ደቂቃ ግድም በማሻሻል በ2017ቱ የዓለም ደረጃ ሰንጠረዥ ላይ ስፍራዋን ወደ ሁለተኛ ከፍ አድርጋለች። ኤግነስ ባርሶሲዮ እና ፊዮሜና ቼሌች ሁለተኛና ሦስተኛ ሆነዋል። አስቤል ኪፕሳንግ፣ አባይነህ አየለ፣ ይታያል አጥናፉ፣ ሎኒያን ጋታ እና ሰለሞን የጎ እየተፈታተሹ ነበር። ሎኒያን ጋታ 1 ኪሎ ሜትር በኋላ ጥሏቸው ለመሄድ ወሰነና አልተመለሰም። በዚያው ቀጥሎ ባንደኝነት አጠናቋል። ወደ ሮተርዳም ስንሄድ አየሩ በጣም ሞቃት እንደነበር እናገኛለን። የወንዶቹን ኬንያዊው ማሪስ ኪሙታይ፣ የሴቶቹን ኢትዮጵያዊቷ መስከረም አሰፋ ናቸው ያሸነፉት። ጊዜያቸውም የወንዶቹ 20604 የሴቶቹ 22417 ሆኗል። በመካከለኛ ርቀት ሩጫ ውድድሮች ታዋቂዋ መስከረም በዚህ የአውሮፓውያኑ ዓመት በሂውስተን ማራቶን ማሸነፏ ይታወሳል። ዛሬ የገባሁበት ሰዓት ወደፊት በ2:22 ሊያጠናቅቅ እንደምችል ተስፋ አሳድሮብኛል ብላለች መስከረም ከድሏ በኋላ ስትናገር። ቹምባና ካሪሚ የሁለተኛና ሶስተኛነቱን ስፍራ ወስደዋል። ወደ ሃኖቨር ጀርመን ማራቶን ሄጄ አበቃለሁ። የማራቶኑን ውድድር ዜና፣ በዚያም አየሩ ሞቅ ያለ ግን ተስማሚ እንደነበር ነው የተገለጸው። አለን ኪፕሮኖ ከኬንያ የወንዶቹን፣ ፋጤ ቶላ ከኢትዮጵያ የሴቶቹን አሸንፈውበታል። 20952 የወንዶቹ 22748 የሴቶቹ ጊዜ ነው። በወንዶቹ ለ27 ዓመቱ ኪፕሮኖ በማራቶን ሲያሸንፍ ሃኖቨር የመጀመሪያው መሆኑ ነው። በሴቶቹ ፋጤ ሌሎቹን ተቀናቃኞቿን ጥላ የበረረችው ገና 10ኛው ኪሎ ሜትር ላይ እንዳለፉ ነው። ፋጤ በ36ና በ38ኛው ኪሎ ሜትር መካከል አንድ ደቂቃ ገደማ ጥላ እንደነበር የገለጸው ባለቤቷና አሰልጣኟ ሙሳ ሮባ ኪንካል መጨረሻ ማሸነፏ ያስገርማል ብሏል። በ2011ና በ2012 የቪየና ማራቶን አሸናፊዋ ፋጤ ቶላ ትላንት ባስመዘገበችው ደካማ ጊዜ እንደማትጸጸት፣ በማሸነፏ ደግሞ መደሰቷን ተናግራለች። ለእግር ኳሱ ስፖርት ዜና አዲስ አበባ ወደሚገኘው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የ2009 ዓ.ም የኢትዮጵያ ፕሪምየር ሊግ አመታዊ ውድድሮቹን ለማጠናቀቅ የስምንት ጨዋታ መርሃ ግብር ቀርቶታል። ትናንት በስቲያ ቅዳሜ በአዲስ አበባና በክልል ከተሞች በተመሳሳይ ሰዓት በተደረጉ 8 ግጥሚያዎች 24 ጎል ከመረብ ተዋህደዋል። በአዲስ አበባ ስቴዲየም ደደቢት አዲስ አበባ ከተማን ኤሌክትሪክ መከላከያን በተመሳሳይ 3-0 አሸንፈዋል። በክልል ከተሞች ከተደረጉት መካከል ድሬዳዋ ከተማ ኢትዮጵያ ቡና 3-1፣ ፋሲል ከተማ ጅማ አባቡላን 2-1 ያሸነፉበትና ወላይታ ዲቻና ቅዱስ ጊዮርጊስ 1-1 አቻ የተለያዩበት ይገኙበታል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ፣ ደደቢትና ሲዳማ ቡና ሶስቱም በእኩል 39 ነጥብ መሪነቱን በጋራ ይዘዋል። ሆኖም ቅዱስ ጊዮርጊስ አንድ ተከታታይ ጨዋታ እያለው በ19 ጎል ብልጫ አንደኛ ሲሆን፣ ደደቢትና ሲዳማ ቡና ሁለተኛና ሶስተኛ ደረጃ የያዙትም በጎል በመበላለጣቸው ነው። የደደቢቱ ጌታነህ ከበደ ኮከብ ጎል አግቢነቱን ተከታዮቹን በርቀት አስከትሎ በ18 ጎል ለብቻው ይመራል። የኤሌክትሪኩ ፍጹም ገብረ ማርያምም በ11 ጎል ተከትሎታል። በውጭ የእግር ኳስ ዜና በተወዳጁ እንግሊዝ ፕሪምየር ሊግ አራት ላይ ያሉት ሁሉም ተጋጣሚዎቻቸውን በማሸነፋቸው የደረጃ ለውጥ አልተከሰተም። ቼልሲ ከሜዳው ውጪ ድል ቀንቶታል። ቦርንማውዝን በጨዋታ ብልጫ 3-0 አሸንፎታል። ቶተንሃም ዋትፎርድን 4-0፣ ሊቨርፑል ስቶክ ሲቲን 2-1፣ ማንቸስተር ሲቲ ሀል ሲቲን 3-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ በ75 ነጥብ ሊጉን ተረጋግቶ እየመራ ሲሆን ቶተንሃም ሆትስፐር በ68፣ ሊቨርፑል በ63፣ ማንቸስተር ሲቲ በ61 ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። የኤቨርተኑ ሩሜሎ ሉካኩ በ23 ጎል የኮከብ ጎል አግቢነቱን እንደያዘ ነው። ሌላው እግር ኳስ ነክ ዜና ሰሞኑን ይፋ በሆነው የፊፋ ወርሃዊ የብሔራዊ እግር ኳስ ቡድኖች ደረጃ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ 124ኛ ደረጃን አግኝቷል። ያለፈው ወር የደረጃ ሰንጠረዙ የኢትዮጵያ ቡድን ደረጃው 103ኛ የነበረ ሲሆን የአሁኑ ውጤት በ21 አሽቆልቁሎ መውረዱ አሳይቷል። እንደ ኢትዮጵያ ሁሉ ታንዛኒያ 135ኛ፣ ሩዋንዳ 117ኛ ደረጃን በማግኘት ውጤታቸው ያሽቆለቆለ የምስራቅ አፍሪካ ሀገሮች ናቸው። ከአፍሪካ አንደኛ በዓለም 19ኛ ደረጃ ላይ የተቀመጠው የግብጽ ብሔራዊ እግር ኳስ ቡድን ነው። የሴኔጋልና የካሜሩን ብሔራዊ ቡድኖች ከአፍሪካ 2ኛና 3ኛ፣ ከዓለም ደግሞ 30ኛና 35ኛ ደረጃን አግኝተዋል። የፊፋ ወርሃዊ የሀገሮች ደረጃ እንዳመለከተው የብራዚል ብሔራዊ እግር ኳስ ቡድን ከ7 ዓመት በኋላ ለመጀመሪያ ጊዜ በአንደኝነት ሲቀመጥ የአርጀንቲናና ጀርመን ብሔራዊ ቡድኖች 2ኛና 3ኛ ሆነዋል። በእኔ በኩል ያለው ይሄው ነው ሰለሞን፣ አመሰግናለሁ።
እኔም አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ገዛኸኝ እናመሰግናለን። አድማጮች፣ ወደ ቀጣዩ ዝግጅት ከማለፋችን በፊት በጎልፍ የስፖርት ውድድር የስፔኑ ሰርጂዮ ጋርሲያ ትናንት አጉስታ ጆርጂያ በተካሄደ የማስተርስ ውድድር በአንደኝነት አጠናቆ ዋንጫውን ወስዷል፣ አረንጓዴ ኮቱንም ደርቧል ይለናል ሰለሞን። ጋርሲያ ሻምፒዮንነቱን የተቀዳጀው የብሪታንያውን ጀስቲን ሮዝን አሸንፎ ነው። ተከታዩ ቅንብራችን አድማጮች ሳምንታዊ አፍሪካ ነክ ርዕሶች ነው።
በሰሜን ናይጄሪያ የሰብአዊ ረድኤት አገልግሎቶች የቦኮ ሐራም አመፅ ያስከተለውን አንደምታ ለመወጣት በሚታገሉበት በአሁኑ ወቅት በሚሊዮኖች የሚቆጠሩ ሰዎች አደጋ ላይ ወድቀዋል። ቦኮ ሐራም በአሁኑ ወቅት ከሰባት ዓመታት በፊት ጥቃት የጀመረበትን ያህል ጥንካሬ የለውም። ይሁንና አስተማማኝ የጸጥታ ሁኔታ የለም። በሚሊዮኖች የሚቆጠሩ ሰዎች ደግሞ እየተራቡ ናቸው። የአሜሪካ ድምፅ ራዲዮ ዘጋቢ ጆዲ ካፖ ያቀናበረውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕሶች ፕሮግራሟ እንዲህ አዘጋጅተዋለች።
ጆል ኩኔል በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት ድርጅት የልማት መርሃ ግብር አስተባባሪ ሰብአዊ ቀውስ በረጅሙ ሲታይ የልማት ችግር ነው ይላሉ። ቦኮ ሐራም አመፅ በጀመረበት ማይዱጉሪ በተባለው የቦርኖ ክፍለ ሀገር ዋና ከተማ ላይ ሆነው የሚሰሩት ኩኔል በአካባቢው ስላለው ሁኔታ ያብራራሉ።
Overall, we have more than 2 million people that have been displaced since the onset of the Boko Haram crisis.
የቦኮ ሐራም እንቅስቃሴ ከተጀመረበት ጊዜ አንስቶ ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ከነርሱም 1.8 ሚሊዮን የሚሆኑት አሁንም በሰሜን ምስራቅ ናይጄሪያ ነው ተፈናቅለው ያሉት። 80 ከመቶ የሚሆኑት ማህበረሰቦች ጋር ተጠግተው ይኖራሉ። በተፈናቃይ ሰፈሮች ያሉት 20 ከመቶዎቹ ናቸው።
አሁን በሰሜን ምስራቅ ናይጄሪያ ምግብ ማግኘት ከባድ የሚሆንበት ወቅት ነው ይላሉ ኩኔል። ከተፈናቀሉት ሰዎች ይልቅ የተራቡት ሰዎች እንደሚበዙ ይገመታል ብለዋል።
Right now we are arriving at the lean season in northeast Nigeria, which means that we are fearing that over 5 million people are
በአሁኑ ወቅት በሰሜን ምስራቅ ናይጄሪያ የምግብ እጥረት የሚከሰትበት ጊዜ ላይ እየገባን በመሆናችን ከአምስት ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ይገጥማቸዋል የሚል ስጋት አለ። የምግብ እጥረት ጊዜ እየተቃረበ በመሆኑ የእርሻ ሥራም ገና ባለማገገሙ፣ የምግብ ዋጋም ከ150 ከመቶ በላይ በመጨመሩ የከፋ ጊዜ ይመጣል የሚል ስጋት አለን። በቀጣዮቹ ሁለት ወራት ውስጥ ምናልባት መላው ክልል ከባድ የምግብ እጥረት ሊደርስበት ይችላል የሚል ስጋት አለ።
ይህን ቀውስ የቀሰቀሰው ቦኮ ሐራም የሚከፍተው ጥቃትና ጠለፋዎች እንደሆነ ጆርኪነል ሲያስረዱ፣ በናይጄሪያና በቻድ ባህር ተፋሰስ ሀገሮች ላይ ሰፊ የመፈናቀል ሁኔታ ፈጥሯል ብለዋል። ቦኮ ሐራም በአሁኑ ወቅት የህብረ ብሔር ኃይሎች በሚያካሂዱበት ጥቃት ምክንያት የተዳከመ ቢሆንም ጉዳት የማድረስ አቅሙ እንዳለ ነው ብለዋል።
Boko Haram is still active in the northeast. The Nigerian army has done its best to contain the issue. So
Boko Haram አሁንም በሰሜን ምስራቅ ናይጄሪያ እየተንቀሳቀሰ ነው። የናይጄሪያ ወታደራዊ ኃይል ችግሩን ለመደበቅ የሚቻለውን ሁሉ አድርጓል። በቦርኖ ክፍለ ሀገር በግልጽ ለማየት የሚቻልበት መንገድ ሁሉ ተዘግቷል። ያም ሆኖ ይህ ቦኮ ሐራም በአሁኑ ወቅት ወደ ሽምቅ ውጊያ ዘዴ እያመራ ነው። በመላው ክልል አስተማማኝ የጸጥታ ሁኔታ አይኖርም ማለት ነው። አርሶ አደሮች ለግብርና ሥራ ሊንቀሳቀሱ አይችሉም። ካለፉት ሦስት ዓመታት ወዲህ ከግብርና መስኮች 80 ከመቶዎቹ አልታረሱም።
የጸጥታ ሁኔታ ካልተስተካከለ በስተቀር ሁኔታው እንደማይለወጥ የተባበሩት መንግስታት ድርጅት የልማት ፕሮግራም ኃላፊ አስገንዝበዋል። ከቅርብ ጊዜያት ወዲህ የሰብአዊ ረድኤት አገልግሎቶች በሰሜን ምስራቅ ናይጄሪያ በሚገኙት ብዙ ቦታዎች ለመድረስ ችለዋል። ይሁንና በቦርኖ ክፍለ ሀገር ደቡባዊ ክፍል ርቆ በሚገኘው ሰሜናዊ አካባቢ ለመድረስ አልቻሉም። ኪኖል በአካባቢዎቹ ያለውን ሁኔታ አውሮፓ ውስጥ በመካከለኛው ክፍለ ዘመን ከነበረው ጋር ያነጻጽሩታል። ከተማዎቹ በምሽጎች የተከበቡ ሲሆኑ ገጠሮቹ ለጉዳት የተጋለጡ መሆናቸውን ገልጸዋል። ኪኖል አያይዘውም ችግሩ በወታደራዊ መንገድ እንደማይፈታ አስገንዝበዋል። ማህበረሰቦች በአዲስ መልክ መመስረት እንዳለባቸውና ራስን የመከላከል ዘዴ እንዲኖር ማድረጉ ወሳኝ እንደሚሆን አስረድተዋል። ብዙ ማህበረሰቦች ራሳቸውን ለመከላከል ሲሉ በራሳቸው የተደራጁ ቡድኖች እንደመሰረቱ የልማት አስተባባሪው ገልጸዋል። ማህበረሰቡ መልሶ ለመቋቋም እንዲችል ቀስ በቀስ የፖሊሶችና የወታደሮች ትብብር ታክሎበት እንዲጠናከሩ እንደሚያስፈልግ፣ ከምግብ ረድኤትና ለእርሻ ስራ ከሚቀርበው እርዳታ ጎን ለህብረተሰቡ የሚደረገው የጸጥታ ጥበቃ ሙያዊ በሆነ መንገድ እንዲካሄድ ያስፈልጋል ብለዋል። በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት ድርጅት የልማት ፕሮግራም አስተባባሪው የአውሮፓውያን አዲስ ዓመት ባለፈው ጥር ወር በገባበት ወቅት ለቀውሱ መፍትሄ ለማግኘት 1 ቢሊዮን ዶላር የሚሆን እርዳታ እንዲሰጥ የሰብአዊ አገልግሎት ድርጅቶች ጥሪ አቅርበው ነበር። የተገኘው ግን ከተጠየቀው የገንዘብ መጠን 5% ብቻ መሆኑን ኪኔል ጠቁመዋል። ገንዘቡ የሚያስፈልገው ለምግብ ረድኤት ብቻ ሳይሆን መሰረተ ልማቱን መልሶ ለመገንባት፣ መኖሪያ ቤቶች ለመስራት፣ የጤና ዘርፍን ለመገንባትና ማህበረሰባዊ ጸጥታን አስተማማኝ ለማድረግ እንደሚያስፈልግ የክልሉ የልማት አስተባባሪ ኪኔል አስገንዝበዋል። ሰዎች የሚያስፈልጓቸው መሰረታዊ ነገሮች ከተሟሉላቸው ቦኮ ሐራምን ከመሳሰሉት ቡድኖች ጋር የመቀላቀላቸው እድል ጠባብ እንደሚሆን አስረድተዋል።
When you offer people a livelihood that is credible, security for the children, then the incentive to move into Boko Haram.
ሰዎች አስተማማኝ የሆነ ኑሮ ካላቸውና የልጆቻቸው የጸጥታ ደህንነት የተጠበቀ ከሆነ ወደ ቦኮ ሐራም የመግባቱ ዝንባሌ በጣም ዝቅተኛ ይሆናል። ቦኮ ሐራም ስኬትና የአካባቢውን ሰዎች ድጋፍ ያገኘው በአካባቢው ድህነት የተስፋፋ በመሆኑ ነው። እውነቱን ለመናገር በሰሜን ምስራቅ ናይጄሪያ ያለው የድህነት ሁኔታ በዳርፉር ሱዳን ካለው ችግር የባሰ ነው። ቦኮ ሐራም በአካባቢው ስኬት ያገኘበት ምክንያትም ይኸው ነው።
በሰሜን ምስራቅ ናይጄሪያ የተባበሩት መንግስታት የልማት መርሃ ግብር አስተባባሪው ዩናይትድ ስቴትስ ለምትሰጠው ሰፊ የምግብና የትምህርት እርዳታ አሞግሰዋታል። ለምሳሌ የዩናይትድ ስቴትስ መንግስት የልማት አገልግሎት ወጣቶች ወደ ጽንፈኝነት እንዳያዘነብሉ ሲረዳ ቆይቷል። ፈንጂዎችን በማምከን ተግባርም ረድቷል። ይሁንና የትራምፕ አስተዳደር የልማት ድርጅቱንና የውጭ ጉዳይ ሚኒስቴር ባጀትን ወደ 30% በሚጠጋ ለመቀነስ አቅዷል። አድማጮች፣ በሰሜን ምስራቅ ናይጄሪያ ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዲሱ ቃል በገባ ነው መሰረት አሁን ለአድማጮች ድምጽ ጥቂት ደቂቃዎች ያገኘን ይመስላል።
እሺ፣ መልካም ነው።
በ202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን እንሰማለን።
ጤና ይስጥልኝ የአሜሪካን ድምፅ፣ ስለምታደርጉት በጣም እናመሰግናለን። አማኑኤል ነኝ ከፍሎሪዳ። ማስተላለፍ የፈለኩት መልእክት ስለ መንግስታዊ የቅንጦት ትንኮሳ ነው። ህዝባችን እየተራበ፣ እንስሳት እያለቁ፣ አለም እያዘነ ነው። እንዲህ ሆኖ ሳለ የእነ ዶክተር መራራ መታሰር፣ የመያድ መሪዎች ጠበል ላይ እያሉ መታሰር፣ የዋልድባ መነኩሶች መታሰር ኃላፊነት የጎደለው መንግስታዊ የቅንጦት ትንኮሳ ነውና እባካችሁ የመንግስት ሰራተኞች ታገሱ፣ እንደዚህ አታርጉ። መንግስታዊ ትንኮሳ ይቅር፣ ችግሩ ብዙ ነው። እግዚአብሔር ከእናንተ ጋር ይሁን።
ጤና ይስጥልኝ የአሜሪካ ድምፅ አዘጋጆችና አቅራቢዎች። የአህያ ስጋ ከኢትዮጵያ ወደ ሩቅ ምስራቅ ሀገሮች ማለትም ወደ ቻይናና ቪየትናም ሊላክ ነው የሚባል ሰማሁ። እውነት ነው ወይ? ከሆነስ እንዲያው ሀይ የሚል ሃይማኖት ሰዎች ይስጠፍተው ነው? ራንድ በሉን። ሀገሪቱ እንደሆነች ከዶላር ሲጋር አላመለጠች። እንዲያው ክብራችንን እንኳን ጠብቀ ብኖር ምን አለበት? አንድ ጊዜ በእናንተ ሌሎ የሰማሁን ታሪካዊ ንግግር አካፍዬ ልጨርስ። 1977 ዓ.ም ይመስለኛል። ሰውየው በጠና ረሀብ ተጎድተው በራቸው ላይ ተኝተው ነፍስ ውጪ ነፍስ ግቢ ይላሉ። ታዲያ የእናንተ ጋዜጠኞች አንደኛው አባቴ ለምን ወደ ከተማ ወሰነው ህይወትን አያተርፉም ብሎ ጠየቃቸው። እሳቸው ሰው ቀይ ሄጅ አልሞትም ብለው በክብር ደጃቸው ላይ እንዳረፉ ሰምቻለሁ። ምን ነው የአህያ ስጋ ልማታዊ ባለ ሀብትነቱ ቢቀርብን? እግዚአብሔር ይስጥልኝ፣ አመሰግናለሁ።
ቪዎች እንደምን ዋላችሁ? ደህና ናችሁ ወይ?
ይሄ ስለ አህያው ጉዳይ የተነሳውን አዳምጫለሁ። የሃይማኖት አባቱ የሆኑትን ስለ እምነቱ ጋር አያይዘው የገለጹት ነገር አለ። በጣም ትክክል መስሎ ነው የሚታየኝ። የሆነ ሆኖ ግን የሀገራችን የባህል እሴት እንዴት ይታያል፣ የህዝባችን ስነ ልቦና በምን ደረጃ ይታያል የሚለው አብሮ መታየት ነበረበት። ምክንያቱም አሁን ወደ እስራኤል ሀገር ስንሄድ ራሱ ሀገሪቱ እንደ ሀገር የአሳማ ስጋ ማቅረብ የማንችል መሆናችንን የሚል የተዘጋጀ ጽሁፍ ይበትናሉ በተለያዩ የትምህርት ተቋማት በመሳሰሉት። ሰው በግሉ ሊጠቀም ይችላል፣ ግን ያን ያህል ለሀገሪቱ የባህል እሴት ሲሉ ማቅረብ አንችልም ብለው በይፋም ያቀርቡታሉ። እና ያን በተመለከተ ገንዘቡ ብቻ እንዴት እንደታየ በጣም የሚገርም ነው። ደግሞ ኢትዮጵያ
የአሜሪካ ሰዓታችን አለቀ። አዲስ
ደህና ደሩ አድማጮቻችን፣ የትግርኛ ፕሮግራም ይቀጥላል።